ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ ማክሰኞ ዝግጅታችን ጀመረ። በጎንደር ከተማ በታጣቂዎች ታግታ የነበረች ሁለት ዓመት ሕፃን ግድያ በነዋሪዎች ዘንድ ውሳኔ ቀስቅሷል።
ተገኝታለች ተብሎ ደስታ የተነግሮኝ ሰምቼ በነበረበት ሰዓት መሞቷን መቀበል የማይችልበት የማያውቀው ሰው ሁሉ አዝኗል።
ቀደም ሲል የሰማችኋቸው የሟች ሕፃን አባት የአቶ ዘገየ ጎረቤት ነኝ ያሉና ለደህንነታቸው ሲሉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብን ነው። ሙሉ ዘገባ በአብይ ርዕስ ትሰሙታላችሁ። ማክሰኞ ነሐሴ 28 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? የምሽቱ የአሜሪካ ድምፅ ዝግጅታችን ጀመረ። አስማማየን እያስተናገድኳችሁ ምሽቱን ከእናንተ ጋር አመሻለሁ። የስቱዲዮ ቅንብሩን ብርሃን ኃይሉ ትመራናለች። የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። የዕለቱን የምሽቱን ዋና ዋና ዜናዎች ጊዜ ደግሞ ኤደን እዚህ ጋር እኔ ጋር አብራኛለች። በኋላ ላይ ዜናዎቹ ወደ እናንተ የምታደርስ ነው የሚሆነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የተከታተላችሁ ከእኛ ጋር አብራችሁ እንድታመሹ ጋብዛለሁኝ። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ኤደን ትጠብቃችኋለች።
አመሰግናለሁ አስማማው። አድማጮች በድጋሚ እንደምናምሽታችኋል። በኤርትራ ውስጥ የባንክ ሂሳቡን እንዳያንቀሳቀስ መታገዱ የአስመራ በረራውን ለማቋረጥ አንዱ ምክንያት መሆኑን የኢትዮጵያ አየር መንገድ ተናገረ። ኮንጎ ውስጥ ከወህኒ ቤት ለማምለጥ በተደረገ ሙከራ ላይ 129 ሰዎች መገደላቸው ተሰማ። እስራኤል ዜጎቿን በማገት ከተሳተፉት ታጣቂዎች መካከል አንዱን መግደሏን አስታወቀች። የሚሉትና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎችን ወደ እናንተ እናደርሳለን። የኢትዮጵያ አየር መንገድ በኤርትራ ሲቪል አቪዬሽን ባለስልጣን የባንክ ሂሳቡን እንዳያንቀሳቀስ በመታገዱ የአስመራ በረራውን ለማቋረጥ ምክንያትን መሆኑን አስታወቀ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለስልጣን ቀደም ብሎ ስላስተላለፈው የበረራ እገዳ ውሳኔና ቀጥሎ ስለመጣው የባንክ ሂሳብ እግድን በተመለከተ ለመወያየትም ሆነ ለማብራራት ፈቃደኛ አልሆነም ብሏል። በዚህ የተነሳም የአየር መንገዱ ከዛሬ ጀምሮ የአስመራ በረራውን ማቋረጡን ነው የገለጹት። ሰፋ ያለው የዚህ ዘገባ ዝርዝር በመጽሔት መሰናዷችን የሚቀርብ ይሆናል። የዩጋንዳ ተቃዋሚ መሪ ቦቢ ዋይን በጥይት መመታቱን ፓርቲው አስታወቀ። በዩጋንዳ ለበርካታ ዓመታት ስልጣን ላይ ያሉትን ፕሬዚዳንት ዩዌሪ ሙሴቬኒን በመቃወም ቀዳሚ የሆነው የተቃዋሚ ፓርቲ መሪ ቦቢ ዋይን ዛሬ ማክሰኞ ዋና ከተማዋ ካምፓላ ሰሜናዊ ዳርቻ በደህንነት አባላት በተተኮሰ ጥይት እግሩን መመታቱን ፓርቲው አስታውቋል። ከፖፕ ሙዚቃ ወደ ፖለቲካ ፊቱን ያዞረውና በመድረክ ስሙ ቦቢ ዋይን የተባለው ሮበርት ኪያጉላኒ በጎርጎሮሳውያኑ 2021 በዩጋንዳ በተደረገው ፕሬዝዳንታዊ ምርጫ ለአራት አስርት ዓመታት ሀገሪቱን የመሩትን ዩዌሪ ሙሴቬኒን በመከተል በሁለተኛነት ማጠናቀቁ የሚታወስ ነው። የደህንነት ሰራተኞች በፓርቲው ፕሬዝዳንት ላይ የግድያ ሙከራ አድርገዋል። ቦቢ ዋይን እግሩ ላይ በጥይት ተመቶ ከባድ ጉዳት ደርሶበታል ሲል የብሔራዊ አንድነት ፓርቲ በኤክስ ማህበራዊ ድረገጹ ላይ አስመልክቷል። ፓርቲው ይህንን ይበል እንጂ ኤንቲቪ የተሰኘ የሀገር ውስጥ ገለልተኛ የቴሌቪዥን ጣቢያ ቦቢ ዋይን ፖሊስ ደጋፊዎችን ለመበተን አስለቃሽ ጭስ በመተኮሱ በተፈጠረው ግጭት መጎዳቱን ዘግቧል። የፖሊስ ቃል አቀባይ ፓትሪክ ኦኒያንጎ አስተያየታቸውን እንዲሰጡ በሮይተርስ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። አድማጮች ይህን ዜና በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚገኘው ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ኮንጎ ውስጥ ከወህኒ ቤት ለማምለጥ በተደረገ ሙከራ ላይ 129 ሰዎች መገደላቸው ተሰማ። ኮንጎ ዴሞክራቲክ ሪፐብሊክ ውስጥ እስረኞች ከወህኒ ቤት ለማምለጥ ሲሞክሩ 129 ሰዎች መገደላቸውን የተገለጸው የመንግስቱ ቃል አቀባይ በኤክስ ማህበራዊ ገጻቸው ላይ እንዳስታወቁት የጸጥታ ኃይሎች ትላንት ሰኞ ማለዳ በዋና ከተማዋ ኪንሻሳ ከሚገኘው ከትልቁ ወህኒ ቤት እስረኞች ሰብረው ሊያመልጡ ሲሉ ከባድ ተኩስ ተነስቷል። የጸጥታ ኃይሎች የወህኒ ቤቱን አካባቢም አጥረው ይዘዋል። ከወህኒ ቤቱ የወጡ ምስሎች 24 ሊያመልጡ የሞከሩ እስረኞች እጅግ በተጨናነቀው የማካላ ማዕከላዊ እስር ቤት ትላንት ሰኞ ሊያመልጡ ሲሞክሩ በጥይት ተመተው መገደላቸውን አመልክቷል። በኮንጎ ትልቁ የሆነውና 1500 ሰዎችን መያዝ የሚችለው የማካላ ወህኒ ቤት አብዛኞቹ ጉዳያቸው በክስ ሂደት ውስጥ ያለ 12000 እስረኞችን መያዙን አምነስቲ ኢንተርናሽናል አስታውቋል። ከእስር ቤቱ በተመሳሳይ ከዚህ ቀደም በጎርጎሮሳውያን 2017 በአንድ የሃይማኖት ቡድን በተፈጸመ ጥቃት ብዙዎች ማምለጣቸው የሚታወስ ነው። እስራኤል ዜጎቿን በማገት ከተሳተፉት ታጣቂዎች ውስጥ አንዱን መግደሏን አስታወቀች። የእስራኤል ወታደራዊ ኃይል በጎርጎሮሳውያኑ ጥቅምት 7 እስራኤላዊው በእስራኤላውያን ጠለፋ ወቅት አባታቸው በቦምብ ጥቃት የተገደለባቸው ሁለት ቁስለኛ ህጻናት ፊት የለስላሳ መጠጥ ሲጠጣ በቪዲዮ ምስሉ በሰፊው የታየው የሐማስ ታጣቂን መግደሉን ዛሬ ማክሰኞ አስታውቋል። የእስራኤል መከላከያ ኃይል ታጣቂውን በጥቅምት ወር በተፈጸመው ጥቃት በመብረሪያ አማካኝነት ወደ ኔቲቭ ሐሳራ ማህበረሰብ ዘልቆ የገባው አህመድ ፎዚ ዋዲያ መሆኑን መለየቱንም ተናግሯል። ዋዲያ ቅዳሜ ዕለት በጋዛ ከተማ በደረሰው የአየር ጥቃት ከተገደሉት 8 ታጣቂዎች መካከል አንዱ መሆኑንም የእስራኤል ጦር ጨምሮ ገልጿል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ዛሬ ማክሰኞ ዕለት ከብሪታንያ የጦር መሳሪያን ይዘን የሚሆን ወይም ሳንይዝ ከሐማስ ጋር የሚደረገውን ጦርነት እንደምናሸንፍ አስታውቋል ሲል ጽህፈት ቤቱ አስታውቋል። የእንግሊዝ መንግስት በጋዛ አጠቃቀሙ ስላሳሰበው የጦር መሳሪያውን ወደ እስራኤል መላክ ማቆሙንም ገልጿል። በመጨረሻም በሰሜናዊት ፈረንሳይ 12 ፍልሰተኞች በጀልባ አደጋ ሞቱ። ፍልሰተኞችን ጭና እንግሊሽ ቻናል በሚባለው የአትላንቲክ ውቅያኖስ መተላለፊያ በኩል ወደ እንግሊዝ በማቋረጥ ላይ የነበረች ጀልባ ተሰባብራ 12ቱ አሰቃቂ ሁኔታ መሞታቸውን የአካባቢው ባለስልጣናት ተናግረዋል። አብዛኞቹ ስደተኞች የህይወት አድን መንሳፈፊያ እንዳልነበራቸውና አደጋውም በዚህ ዓመት በስፍራው ከተከሰቱት በሙሉ አስከፊ መሆኑን የአካባቢው አንድ ባለስልጣን ተናግረዋል። ተጎጂዎችን ለማከም የመጀመሪያ እርዳታ መስጫ ጣቢያ በተዘጋጀለት የአሳ ማጥመጃ ወደብ አቅራቢያ የሚገኘው ለፖርቴል ከተማ ከንቲባ ጀልባዋ በሚያሳዝን ሁኔታ ለሁለት ተፈራርሳ ነበር ብለዋል። ከንቲባው መጀመሪያ ላይ 13 ሰዎች በአደጋው ሞቷል ቢሉም በመግለጫቸው ላይ ግን የሟቾቹ አሃዝ 12 ብቻ መሆኑን ተናግረዋል። የባህር ዳርቻውን የሚቆጣጠረው የፈረንሳይ የባህር ክፍል ቃል አቀባይ ከአራት ሰዓታት በላይ በፈጀው የነፍስ አድን ዘመቻ በአጠቃላይ 65 ሰዎችን ከውሃ ውስጥ ማውጣት መቻላቸውን ገልጿል። 12 ያህሉ ህይወታቸው አልፎ መገኘቱንም በሐኪም መረጋገጡን የተገለጸው። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ወደ ቀሪ መሰናዶዎች እንድትመለሱ ጋብዛለሁ።
አድማጮቻችን፣ ቀደም ሲል ከዓለም የተሰባሰቡ ዋና ዋና ዜናዎች ነበሩ ወደ እናንተ የደረሱ። ለዜናዎቹ ኤደን ገረሙን በጣም አመሰግናለሁኝ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘው የዛሬ ማክሰኞ ነሐሴ 28 2016 ዓ ም የምሽቱ ዝግጅታችን ነው። የምሽቱ የወብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። አስማማየ ነው በመስተንግዶ፣ ብርሃን አይሉ በስቱዲዮ ቅንብር፣ እንዲሁም ዋና አዘጋጁ አሉላ ከበደን በምሽቱ አብረናችሁ ነን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ይሆናል። በጎንደር ከተማ ባለፈው አርብ ባልታወቁ ሰዎች ታግታ ከተወሰደች በኋላ ግማሽ ሚሊዮን ብር ተጠይቆባት የነበረችው የሁለት ዓመት ሕፃን በትላንትናው ዕለት መገደሏ ከተሰማ ወዲህ በከተማው ነዋሪዎች ዘንድ ቁጣን ቀስቅሷል። አጋቾቹ ሕፃኗን የገደሏት ወላጆቿ በድርድር እንዲከፍሉ የተጠየቁትን 300 ሺህ ብር ከተቀበሉ በኋላ ነው። በዚህ የተነሳ በሺዎች የሚቆጠሩ የከተማ ነዋሪዎች ጎዳና ላይ በመውጣት ቁጣቸውን አሰምተዋል። የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ዛሬ ለአሜሪካ ድምፅ እንደተናገሩት በአማራና በኦሮሚያ ክልሎች በተደጋጋሚ እገታ በሚፈጸምባቸው አካባቢዎች እገታን ለመከላከል የሚያስችል የመንግስት ጥበቃና ቁጥጥር ስራዎችን ከማከናወን በተጨማሪ የታጋቾችን ደህንነት በጠበቀ መልኩ የማስለቀቅ ስራዎች እንዲሰራም አሳስበዋል። በአሜሪካ ድምፅ ዘጋቢው ለተዘጋጀው ዘገባ እንግዶ ወልድ ያቀርበዋል።
የሟች ሕፃን አባት የቅርብ ጓደኛ መሆናቸውን የገለጹልንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ በጎንደር ከተማ ደብረ ብርሃን ስላሴ ተብሎ በሚጠራው አካባቢ ባለፈው አርብ ነሐሴ 24 2016 ዓ.ም ባልታወቁ ሰዎች ታግታ የተወሰደችውን የሁለት ዓመት ከአንድ ወር የሆነችውን ሕፃን ኖላዊት ዘገየን አሟሟት ለአሜሪካ ድምፅ እንዲህ አስረድተዋል።
አርብ ዕለት 3 ሰዓት አካባቢ አያቷ ነበረች። የግቢ ባለቤቶችም አሉ። ዛወጥስን የመሰላቸው እነሱ ከ30 ደቂቃ በኋላ መጥፋቷ የታወቀው መጀመሪያ ማለት ነው እኛ በቃ ጨንቆን ምንም ወሬ ምናምን የለም። መጨረሻ ላይ ወረቀት ከበር ላይ ጣሉ። አይ እንዳደንግጡ በቃ ልጅቱ ከኛ ጋር ነው ያለች ምናምን ብሎ እንትን አሉ። ነገ 4 ሰዓት እንደውላለን ምናምን አሉ። ያ ወረቀት በበተኑት ማለት ነው። ደወሉ አባቷ ጋር ምናምን ተደራደሩ። 500 ሺህ ብር አሏቸው። እኔ 500 ሺህ ብር መክፈል አልችልም፣ ተቀጣሪ ሹፌር ነኝ፣ አቅም የለኝም ሲል ለምናምን ታመጣለ ምናምን አሉ። ስተየት አርጉልኛ 300 ሺህ ብር ምናምን ተነጋግረን እዛ መለመን ጀመርነ። እየዞርነ በየቦታው እንደውላለን። 4 ሰዓት ያሉት አልደወሉም። ማታ ላይ ነው የደወሉ። ነገ ሩን አዘጋጅተ ጣኗ እንሰጣለን አሉ። ከዛ ድሩ ተዘጋጀ፣ ተቀጣጠሩ። በጌ ምድር የሚባላለ እዛ ትምህርት ቤት እዛ አካባቢ የሆነ ጫቃለ ድር ይዘው የሄዱ ዛሬ የሚቀበሩ ጣኗ የሆነ ቦታ ጥላታለን ተባለ። ድሩን ከከፈሉ በኋላ ፒያሳ ስትደርሱ ደውሉልን አሉ። ድሩን ከተቀበሉ በኋላ ፒያሳ ሲደርሱ ደወሉላቸው። ጣኗ ከቤቱ ጀርባ ነው ያለች ተባለ። ሄዱ ቶሎ በሉ ተባለ። የሮጥነ ስንሄድ ጣኗ ተጠቅልለ እዛ ከጀርባ ላይ ተገኘች። ቦታ ስላምን ብላ ማለት ነው እሳት ምናምን አቃጥሏታል። አይኗ ሁላ ራሱን ትሙላል። በጣም ስላለቀሰት ነው። እዛ ወሰድነ፣ ትንሽ ትንፋሽ ነበራት። ሆስፒታል ወሰድነ፣ አልተቻለም። እዛው ላይ ሞተች። ገርምሽ ነገር እኮ ምንድን ነው የወላቸው ሰው ምንድን ነው ያበዛችሁ እዛ አካባቢ መኪና የምታበዙ በር ላይ ምናምን ይህን ሰውን ለማትሸኙ ምናምን የተባለ እኮ ይደወለታል። ለአባትዬው እንደዛ ሲባል ራሱ ገጠር የመጣ ሰው ነበረ። እነዛ ነው ላሸኟቸው መኪና ምናምን ጓደኞቹ ምናምን ይደረደሩ ነበር። እነዛ ነው ላስነሳ ናቸው። እና አጋቾቹ እዛ አካባቢ ነው ይመስለኛል፣ አብሮ ይከታተሉናል። ሁሉ ዘንግጦን የወጣ በጣም ገነስ ማንም ሰው ሁሉ ስሜት ነው የቆጣጠረ የለም። በዛ ሰዓት በጣም ከባድ ነው የነበረ።
ሌላው የሟች ህፃን አባት የአቶ ዘገየ ጎረቤት ነኝ ያሉና ለደህንነታቸው ሲሉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ እንደተናገሩት የህፃኗን ህልፈት እንደተሰማ የከተማው ሰው ቁጣውን ለመግለጽ አደባባይ መውጣቱን ይናገራሉ።
ተገኝታለች ተብሎ ደስታ የተነግሮኝ ሰምቼ በነበረበት ሰዓት መሞቷን መቀበል የማይችልበት የማያውቀው ሰው ሁሉ አዝኗል። እንኳን ጓደኛ እንኳን ዘመድ እንደዚህ ብሎ እንደሚነገር አንደኛ የሁለት ዓመት ይታዩ መሆን ነው። ይህ አሁን ለምሳሌ ያን ያህል ጊዜ ስንፈልግ እንደ አንድ የነዜ እንደ መለመኛ አርጓት ሊሆን ይችላል ነው ጥርጣሬያችን። ወይም ደግሞ አጋዥ ከሆነ ይችን ህፃን አይጎዳትም ብለን ስላሰብነ ይሄ ድንገታዊ እንዴት ህፃጊ የትኛው መንገድ ይገላል ብለን አናስብም። እና ይሄ ሁሉም እንጃ ከባድ ነው።
ሌላው እንዲሁ ስማቸውን በሚስጥር እንድንይዝ የጠየቁን አንድ የከተማው ነዋሪ በከተማው ከጊዜ ወደ ጊዜ እየተስፋፋ የመጣው የሰዎች እገታና አፈና፣ ባለሀብቱ ከተማውን ጥሎ እንዲሰደድ፣ ድሃው ደግሞ የሚወደውን ልጁንና ቤተሰቡን እንዲያጣ እያደረገው ይገኛል ብለዋል።
የተያዘ ይህን ያህል ክፈል እየተባለ ያው አብዛኛው ሰው ከተማውን ሁሉ ለቆ ወጥቶ ያለበት ነው። ጎንደር በነገራችን ላይ ወደ መድረ በዳነት እየተቀየራለ። ከዚያ ባሻገር የበቀደም ከአንድ ከሶስት ቀን በፊት የእናትና ልጅ ሞት በጣም የሚያሳዝን ነበር። ያልተጠበቀ ነው። አጠቃላይ ከተማ በውጥረት ውስጥ ነው ያለው ማለት ይቻላል። በጣም ግራ የሚያጋባ ነው። ዋስትና የሌለበት በጣም አስቸጋሪ ሁኔታ ነው ያለው ጎንደር። ወሰነ ሀብትና አቅም አለኝ ብሎ የሚለው ሰው ከተማውን ለቆ ሄደዋል። ያው ከዚህ አለመኖሩ እየታየ ነው ያለ። ቤቶች ተዘጋግተው ቅድም እንዳልኩት ወደ ባድማነት ተቀይረዋል። ይሄ ረዥም ጊዜ አስቆጠረ ነው፣ በወራት የሚቆጠር ነው። እንግዲህ ሰው መፍለስ ከጀመረ 2 ወር 3 ወር በላይ የሆነ ነው ያለ እና በዚህ ጊዜ ውስጥ የት ነው እየሄድን ያለ ነው? ከተማዋስ ምንድን ነው አቅጣጫዋ እየሄደ ያለበት? እና መንግስት ያለ ህዝብ ሊኖር አይችልም። እንግዲህ አሁን ከተማው ያለው ያው አካል ልቆ መኖር የማይችለው ከዚሁ የሚኖረው ነው እየኖረ ያለ። ያን ደግሞ እንግዲህ በእንደዚህ አይነት በየለቱ አሁን ትናንትና ህፃን የሄደች ህፃን ተገደለች የሚባል እናቷ ፀጉር የምትሰራ አባቱ ሾፌር እንደሆነ ያለ ሁኔታ በጣም አስቸጋሪ ነው። ምክንያቱም ለማንም አቤት እንደሚባል ለማንም እንደሚጠየቅ ህዝቡ ተቸግሮ ያለበት ነው። እንግዲህ ያለችው ቀዳዳ ቢያንስ ትናንት 2 ቀን ባልሞላ ጊዜ ሲከሰት ያንን ስሜቱን ለመግለጽ መውጣት ወንጀል የት ላይ እንደሆነ አይታይም። እዚሁ ከተማው ዙሪያ እና በዚህ በአካባቢ ያለ ሰው ነው እንግዲህ አጋች ሊሆን የሚችለው። ግን አጋቹን ለማወቅ ማየት ይጠይቃል። ሲያዙ እኮ ነው ቢያዙ የመጀመሪያው ቢታወቅ እስከ መጨረሻ ድረስ ስራቸውን መድረስ ይቻላል። በዚህ መሰረት ህግ ማስከበር ይቻላል። እኔ ይታወቁ አይታወቁ ራሱ በጣም ግራ የሚያጋባ ነገር።
በጉዳዩ ዙሪያ የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ተጨማሪ መረጃ ማግኘት አልቻልንም። ይሁን እንጂ የከተማ አስተዳደሩ ምክር ቤት ትላንት ባካሄደው አስቸኳይ ጉባኤ ላይ ባቀረቡት ሪፖርት በአፈና ወንጀል የተጠረጠሩ 31 ሰዎች በቁጥጥር ስር መዋላቸውን ማምሻውን የገለጹ ሲሆን ኃላፊነታቸውን በአግባቡ ያልተወጡና በወንጀል ድርጊት ተጠርጥረዋል ያሏቸው 14 የጸጥታ ኃይሎችም ከኃላፊነታቸው መነሳታቸውን ገልጸዋል። ይህ በእንዲህ እንዳለ የጎንደር ከተማ አስተዳደር የጸጥታ ምክር ቤት ዛሬ ከሰዓት በኋላ ባወጣው መግለጫ በእገታ በግድያና በዘረፋ ወንጀል የተጠረጠሩ 49 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። የተቃውሞ ድምፅ ለማሰማት ጎዳና ላይ ከወጡ ሰዎች መካከል ከመንግስት የጸጥታ ኃይሎች በተተኮሰ ጥይት ጉዳት እንደደረሰባቸው የዓይን እማኞች የገለጹ ሲሆን ተጨማሪ መረጃ ለማግኘት ወደ ጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ኃላፊ ዶክተር መኳንንትን ለማግኘት የእጅ ስልካቸው ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት የጉዳቱን መጠን ማካተት አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ነሐሴ 28 2016 ዓ.ም በአማራና በኦሮሚያ ክልል ተባብሶ የቀጠለውን የሰዎች እገታን አስመልክቶ ያወጣውን ሪፖርት መነሻ በማድረግ የአሜሪካ ድምፅ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰልን አነጋግረዋል።
በተለይ በሁለቱ ክልሎች በአማራና በኦሮሚያ ሲፈጸሙ የነበሩትን እገታዎች ተመልክተን በተከታታይነት ስላልናቸው እነዚህን ግጭቶች ሰላማዊ መንገድ ማስቆም የሚቻልበትን ሁኔታ ላይ ትኩረት ሰጥቶ መስራት ነው። ሁለተኛው ደግሞ መንግስት በራሱ ጸጥታ አካላት አባላት ብቻ የሚፈጸሙትን ሳይሆን በተጨማሪ ደግሞ በታጣቂ ቡድኖች እና በአንዳንድ ጊዜም በሶስተኛ ወገኖች የሚፈጸሙ እገታዎችን መከላከል የሚቻልበት ሁኔታ ላይ ስራዎች ላይ መስራት፣ እንዲሁም ደግሞ አጥፊዎችን ይዞ ተጠያቂ ማድረግ እና ተጎጂዎችን የፍትህ እንዲያገኙ ማድረግን የመሳሰሉ ስራዎችን ትኩረት ሰጥቶ እንዲሰራ ማድረግ ነው። ግን ከመንግስትም በተጨማሪ ደግሞ የታጠቁ ኃይሎችም ራሱ እንደዚህ አይነት ድርጊቶች ወንጀል በመሆናቸው በዓለም አቀፍ የሰብአዊነት ህጎችም የሚያስጠይቁ በመሆናቸው ከእንደዚህ አይነት ድርጊቶች እንዲታቀቡ ማሳሰቢያና ጥሪ ያደረግ ነው።
በጎንደር ከተማ ነሐሴ 22 2016 ዓ.ም በአጋቾች ስለተገደሉ እናትና ልጅ እንዲሁም ነሐሴ 27 2016 ዓ.ም የሁለት ዓመት ህፃን ግድያን በተመለከተ ኮሚሽኑ መረጃ እንደደረሰውም ገልጸዋል።
መረጃ ደርሶናል፣ ግን ያው የኛ ግኝቶች ምርመራ ካደረግን በኋላ ስለሆነ የሚወጣው እሱም በመሰረት አድርገን ያገኘነው ግኝት የለም፣ ወይም ደግሞ ለፓብሊክ የምናወጣው ግኝት የለም። ጎንደር ላይ ሰፋ ባለ ሁኔታ እየተፈጸመ ነው፣ ግን በጣም ተደጋጋሚዎች ናቸው እና ተጠያቂነትን ማስፈን በጣም ማረጋገጥ በጣም አስፈላጊ እንደሆነ በተለይ ደግሞ ተጎጂዎች ብቻ ሳይሆን የተጎጂዎች ቤተሰቦችም ለበርካታ አይነት ጉዳት ስለሚዳረጉ እሱንም ታሳቢ ያደረገ የፍትህ የሚያገኙበትን ሁኔታ ማረጋገጥ አለበት ብለን ጥሪ ያደረግ ነው።
የጎንደር ከተማ አስተዳደር ምክር ቤት ትላንት ባካሄደው አስቸኳይ ጉባኤ ላይ በቀረበው የፖሊስ ሪፖርት በዘንድሮ ዓመት ብቻ 64 የእገታ ወንጀሎች መፈጸማቸውን፣ ፖሊስ በወንጀሉ ከተጠረጠሩት ውስጥ 16 የክስ መዝገቦችን አጣርቶ ለፍትህ አካላት ማስረከቡን፣ እንዲሁም ሌሎች በእገታ ወንጀል የተጠረጠሩ ግለሰቦችንም በማፈላለግ ላይ መሆኑን አመልክተዋል። በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
አድማጮቻችን የምትከታተሉት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የአሜሪካ ድምፅ የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ ደግሞ የትንታኔ መጽሔት ወደ እናንተ ይደርሳል። የኢትዮጵያ አየር መንገድ በኤርትራ ሲቪል አቪዬሽን ባለስልጣን የባንክ ሂሳቡ እንዳይንቀሳቀስ በመታገዱ የአስመራ በረራውን ማቋረጡን አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለስልጣን ቀደም ብሎ ስላስተላለፈው የበረራ እገዳ ውሳኔና ቀጥሎ ስለመጣው የባንክ ሂሳብ እግድን በተመለከተ ለመወያየትም ሆነ ለማብራራት ፈቃደኛ አልሆነም ብለዋል። በዚህ የተነሳ አየር መንገዱ ከዛሬ ጀምሮ የአስመራ በረራውን ማቋረጡን ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የኢትዮጵያ አየር መንገድ የአስመራ በረራውን ከስድስት ዓመታት በኋላ ከዛሬ ነሐሴ 28 ቀን 2016 ዓ.ም ጀምሮ ለማቋረጥ የወሰነበትን ምክንያት በተመለከተ ማብራሪያ ሰጥቷል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዛሬው ዕለት ለጋዜጠኞች በሰጡት መግለጫ የኤርትራ ሲቪል አቪዬሽን ባለስልጣን ከአንድ ወር በፊት የሰጠውን የበረራ እግድ ትዕዛዝ ተከትሎ በሀገሪቱ ባንክ ያለው የአየር መንገዱ የባንክ ሂሳብ እንዲታገድ በመደረጉ በረራውን ለማቋረጥ መገደዱን ተናግረዋል።
ጁላይ 25 አስመራ ጣቢያ ያለው የኢትዮጵያ አየር መንገድ ተወካይ ከሽያጭ የተሰበሰበ ገንዘብ ወስዶ ሊያስቀምጥ ሲል ማስቀመጥ አልከለከሉትም። ግን ባንኩ ገንዘብ ከዚህ ወደ ኢትዮጵያ እንዳትወስዱ ታግዳችኋል የሚል መረጃ ሰጡን። ከዚያ ጊዜ ጀምሮ ገንዘብ ማውጣት አልቻልንም ላለፈው አንድ ወር ያህል። ይህንንም ጉዳይ የኤርትራ ሲቪል አቪዬሽን ባለስልጣን እንደገና እንዲያየው ደብዳቤ ጻፍ፣ ለዚህም ምላሽ አልተሰጠንም። እንደገና እስቲ ያስቡበታል ብለን በረራችንን ቀጠል። ያለፈው ቅዳሜ ኦገስት 31 የጣቢያችን ኃላፊ ከሽያጭ የተገኘ ገንዘብ ለማስገባት ሲሄድ ባንኩ ከዚህ በኋላ ሂሳባችሁ ሙሉ በሙሉ ብሎክ ተደርጓል፣ ለአገር ውስጥ ክፍያም መጠቀም አትችሉም፣ ማስገባት ብቻ ትችላላችሁ የሚል ከባንኩ ተነገረው። በደብዳቤም ማሳወቁን እንግዲህ የሰራተኛ ደሞዝ እንከፍላለን፣ እዚያው ብዙ አገልግሎቶች አሉ የሚከፈሉ፣ ገንዘብ ከቲኬት እየሰበሰብ አካውንታችን ውስጥ አስቀምጠን ቢያንስ እዚያ ላለው አውሮፕላኖቹ ሲበሩ ለምናገኘው አገልግሎት መክፈል ካልቻል በረራ መቀጠል አንችልም ማለት ነው። በዚህ ሁኔታ በረራውን ከዛሬ ጀምሮ ለማቆም ተገደናል።
ዋና ስራ አስፈጻሚው አቶ መስፍን ጣሰው በመግለጫቸው የኤርትራ ሲቪል አቪዬሽን ባለስልጣን በአየር መንገዱ አገልግሎት ላይ ለመጀመሪያ ጊዜ ቅሬታ ያሰማው ባለፈው መጋቢት ወር ላይ እንደነበረና ቅሬታውም ከሻንጣ መጥፋትና መዘግየት ጋር የተያያዘ እንደነበረ አመልክተው የቀረበውን ቅሬታ በመስማት አየር መንገዱ ሻንጣ ለዘገየባቸው ተጓዦች ካሳ ለመክፈል ዝርዝሩ እንዲሰጠው መጠየቁን ተናግረዋል። ሆኖም ባለስልጣናቱ ይህን ሳያደርጉ ቀርተዋል ሲሉ ተችተዋል። አያይዘውም ከዚያ በኋላ አንድም የሻንጣ መዘግየት ችግር እንዳያጋጥም ለማድረግ አየር መንገዱ ባደረገው ጥረት ባለስልጣናቱ ደስተኞች ነበሩ ብለዋል። በዚህ ተነሳስተው ወደ አስመራ የምናደርገውን የበረራ ቁጥር እንድናሳድግ በጠየቁ አጭር ጊዜ ውስጥ ዓለም አቀፍ ሕግን በጣሰ ሁኔታ በድንገት የአስመራ በረራችንን እንድናቋርጥ ወሰኑ ሲሉ የኤርትራ ሲቪል አቪዬሽንን የወቀሱት አቶ መስፍን ለእገዳ ትዕዛዙም ማብራሪያ አልተሰጠም ብለዋል።
ለምን እንደታገደ በምን ምክንያት እንደሆነ አይገልጽም። ያ ደብዳቤ ደረሰን፣ ወዲያው አከታትለን ምንድን ነው የሆነው ምክንያቱንም አልነገራችሁንም ብለን በስልክ ለመጠየቅ ሞከርን። በስልክ ልናገኛቸው አልቻልንም። ቀጠሮ እንዲያዝልን ደብዳቤ ከዚያ ጊዜ ጀምሮ እስካሁን ድረስ በእኔ ደረጃ 3 ጊዜ ልከናል። አንድም ምላሽ አልሰጡንም። እንግዲህ የሲቪል አቪዬሽን ባለስልጣን ስለሆኑ በኢትዮጵያ ሲቪል አቪዬሽን ባለስልጣን በኩል ዓለም አቀፍ አሰራርን ተከትሎ ይህ ነገር መፍትሄ እንዲያገኝ ብለን እንዲጠየቁልንም ጠየቅ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ተደጋጋሚ በስልክም በደብዳቤም ጠየቀ፣ ምንም ምላሽ ሊያገኝ አልቻለም።
የኢትዮጵያ አየር መንገድ በኤርትራ የናቅፋና የዶላር የባንክ ሂሳብ እንደነበረው ያወሱት ዋና ስራ አስፈጻሚው በእግዱ ምክንያት ግን ገንዘባችንን ማስወጣት አልቻልንም፣ ወደፊት ለማስወጣት በልዩ ልዩ መንገዶች እንጥራለን ሲሉ ገልጸዋል።
እንዴት ነው የምታስቡት ከዚህ በኋላ ገንዘቡን ለማውጣት የሚለው? እኛ ሁሉንም መንገድ እንከተላለን። አንደኛ ገንዘቡ እንዲለቀቅልን በዲፕሎማቲክ ቻናል መጠየቃችን አይቀርም። እንግዲህ ለእኛ ካለቀቁልን ጉዳዩ የሁለቱ አገሮች ጉዳይ ይሆናል፣ በዚያ ደረጃ መፍትሄ ያገኛል ብለን ነው የምናስበው። ለኢትዮጵያ መንግስት አንዱ ሲቪል አቪዬሽን ባለስልጣን ነው፣ ሁለተኛው ለውጭ ጉዳይ ሚኒስቴር ሪፖርት አድርገናል። እነሱም በበኩላቸው ጥረት ሲያደርጉ የቆዩ ይመስለኛል። ዝርዝር ሁኔታውን መረጃው የለኝም።
የኢትዮጵያ አየር መንገድ ወደ አስመራ ለመጓዝ ቀድመው ትኬት ለቆረጡ መንገደኞቹ ያለምንም ተጨማሪ ክፍያ በሌሎች አየር መንገዶች የሚጓጓዙበትን አማራጭ ማመቻቸቱን አስታውቆ ከፈለጉም ለትኬት የከፈሉትን ገንዘብ ሙሉ ተመላሽ የሚያደርግ መሆኑን ጠቁመዋል። በደንበኞቹ ላይ ለሚደርሰው መጉላላትም ይቅርታ ይጠይቃል ብለዋል። በሌላ በኩል የኤርትራ ሲቪል አቪዬሽን ባለሥልጣን በበኩሉ ወደ አስመራ የሚደረጉ የኢትዮጵያ አየር መንገድ በረራዎች ከመጪው መስከረም 20 ቀን 2017 ዓ.ም ጀምሮ እንዲቋረጡ መወሰኑን ከአንድ ወር በፊት አስታውቆ ነበር። ለበረራዎቹ መታገድም የኢትዮጵያ አየር መንገድ ተገቢነት የሌላቸው የንግድ ተግባራት በመከተሉ ነው ያለውን በምክንያትነት አቅርበዋል። በተጓዦች ላይ ምክንያታዊ ያልሆነ የበረራ ትኬት ዋጋ ይጨመራል፣ ስልታዊና የተደራጀ የሻንጣ ስርቆትም ይፈጸማል ሲልም አየር መንገዱን ወንጅሏል። ተደጋጋሚ የበረራዎችና የሻንጣዎች መዘግየት እንደሚስተዋልም በማሳሰቢያው ጨምሮ አመልክቷል። እነዚህን ለውሳኔው በመነሻነት የተጠቀሰው የኤርትራ ሲቪል አቪዬሽን ባለስልጣን አየር መንገዱ ለነዚህ ችግሮች ካሳ አልሰጠም ሲልም ተችቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀጣዩ የትንታኔ መጽሔታችን ደግሞ የማረቆ ልዩ ወረዳና የመስቃን ቤተጉራጌ ግጭቶች ሳቢያ የሰላማዊ ሰዎች ግድያ መቀጠሉን ይመለከታል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን የምስራቅ መስቃን ወረዳና የማረቆ ልዩ ወረዳ መካከል ባለው ግጭት ካለፈው አርብ እስከ እሁድ በነበረው ጊዜ ውስጥ 12 ሰዎች መገደላቸውን ቤተሰቦቻቸውና ነዋሪዎቹ አስታውቋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር አቶ እንዳሻው ጣሰው በአካባቢዎቹ ስላለው የጸጥታ ችግሮችና ሰላማዊ ሰዎች ጥቃት የወረዳዎቹ አመራሮች እጅ እንዳለበት ጠቅሰው የተጠረጠሩትም እየታሰሩ መሆናቸውን አረጋግጠዋል። የአካባቢው ነዋሪዎች በበኩላቸው የአገር መከላከያ ሰራዊት ወደ አካባቢ መግባቱን ጠቁመው በወንጀል የተጠረጠሩ ባለስልጣናትና የጦር መሳሪያዎች መያዙንም ለቪኦኤ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ጉዳይ ላይ ተጨማሪ አለው።
አቶ ከድር ለሃሮ የተባሉ የማረቆ ልዩ ወረዳ ነዋሪ ባለፈው ሳምንት ሁለት ነሐሴ 26 ቀን 2016 ዓ.ም ከሁለቱም ወገንም ተገደሉ ከተባሉ 12 ሰዎች ውስጥ ሰባቱም የቤተሰቡ አባላት መሆናቸውን ተናግሯል። አቶ ከድር በመንግስት ዝምታ ንጹሃን ያለቁ ናቸው ሲሉ ማማረዋል። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳም የኢንሰኖ ከተማ ነዋሪ አቶ ሙድስር ሰላሃ በበኩላቸው አራት ዘመዶቻቸውና አንድ ጎረቤታቸው ሌሊት ከ10 ሰዓት በኋላ በጦር መሳሪያ እንደተገደሉ ገልጿል። በሁለቱም አዋሳኝ አካባቢዎችና ቀበሌዎች የሚፈጸሙም የሰብአዊ ግድያዎችን መንግስት እንዲያስቆም የጠየቁት ደግሞ የምስራቅ መስቃን ወረዳ ነዋሪው አቶ ሻራፋ ደልቾ ናቸው። መገዳደል በምንም መስፈርት ችግሩን አይፈታም የሚሉት አቶ ሻራፋም ሁነኛ መፍትሄው የይገባኛል ጥያቄ የሚቀርባቸው ቀበሌ ነዋሪዎች እንዲወስኑም መፍቀድና ውሳኔ ህዝብ ማካሄድ ነው ብለዋል። ቪኦኤ ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ እንዲሁም ከክልሉ ፖሊስ ኮሚሽን ተጨማሪ መረጃና ማረጋገጫ ለማግኘት ያደረገው ተደጋጋሚ ሙከራ ስልካቸውን ስለማያነሱ አልተሳካም። ይሁን እንጂ የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ከዚህ በፊት ለአሜሪካ ድምጽ በሰጡት ቃላቸው በማረቆ ልዩ ወረዳና በምስራቅ መስቃን ወረዳ ቀውስ የተጠረጠሩ 88 ሰዎችን ማሳሰራቸውን ተናግሮ ነበር። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንዳሻው ጣሰው ሰሞኑን በማረቆ ልዩ ወረዳና በምስራቅ መስቃን ጥቃት ወይም ግድያም የወረዳዎቹ አመራሮች እጅ እንዳለባቸው ጠቅሰው የተጠረጠሩትም የታሰሩ መሆናቸውን ተናግረዋል። ነዋሪዎቹ የአገር መከላከያ ሰራዊት ግጭቱም ወዳሉባቸው ስፍራዎች መግባታቸውን ተናግረው በወንጀሉ የተጠረጠሩ ግለሰቦች እንዲሁም እጃቸው እንዳለበት የተጠረጠሩ ባለስልጣናት በቁጥጥር ስር ያዋላቸው መሆናቸውና የጦር መሳሪያዎችም መያዛቸውንም ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን እንደቀጠለ ነው። የትንታኔ መጽሔታችን አሁን ደግሞ ወደ አሜሪካ ይመልሰንና የአሜሪካን ምርጫ ወደ ተመለከተው ዘገባ እናልፋለን። የምርጫ ታማኝነትን በተመለከተ ያለው ጥርጣሬ ውጥረት እንዳያባብስ አስግቷል። በአሜሪካ የሚገኙ ሁለቱም ዋና ፓርቲዎች የምርጫ ታማኝነትን በተመለከተ የሚያሳስቧቸው ጉዳዮች እንዳሉ በመግለጽ ላይ ናቸው። የምዝገባ፣ የድምፅ መስጠት፣ የድምፅ ቆጠራ፣ ቆጠራውን ማረጋገጥ እንዲሁም ችግር ቢከሰት መፍትሄ መሻትን የመሰሉ ጉዳዮች በተገቢ መንገድ መካሄዳቸውን በተመለከተ የሚያሳስቧቸው ጉዳዮች አሉ። የቪኦኤ ስቲቭ ሄርማን ከካፒቶል የላከው ዘገባ አለ፣ እንግዶ ወልዴ እንደሚከተለው ያቀርቧል።
ሪፐብሊካኖቹ ሰዎች ወደ ድምፅ መስጫ ጣቢያዎች እንዳይመጡ እንቅፋት ይሆናሉ፣ የምርጫ ውጤቶች ተጣርተው እንዳይረጋገጡም ያሴራሉ ሲሉ ዲሞክራቶቹ ይከሳሉ። ሪፐብሊካኖቹ በበኩላቸው የዲሞክራቲክ ፓርቲ ወኪሎች በምርጫው ቀን መሳተፍ የማይችሉ ሰዎች ቀድመው የላኩትን ድምፅ ለመቀየር ይሞክራሉ፣ የድምፅ መስጫ ማሽኖችን ይነካካሉ፣ ድምፅ መስጠት የማይችሉ ሰዎችንም እንዲመዘገቡ እያደርጋሉ ሲሉ ክስ ያሰማሉ። የሪፐብሊካኑ እጩ የቀድሞው ፕሬዝደንት ዶናልድ ትራምፕ በተሸነፉበትና ባለፈው 2020 የተከናወነውን ፕሬዝደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል ክስ ቀርቦባቸዋል።
I thought the election was a rigged election, a stolen election.
የተጭበረበረ ምርጫ ነው፣ የተሰረቀ ምርጫ ነው።
የዲሞክራቲክ ፓርቲ እጩ የሆኑት የወቅቱ የአገሪቱ ምክትል ፕሬዝዳንት ካማላ ሃሪስ በምርጫው ላይ መተማመን እንዳይኖር በማድረግ ላይ ናቸው ሲሉ ትራምፕን ይወነጅላሉ። በበኩላቸው መሰረታዊ የሆኑ የአሜሪካ መርሆችን እንደሚጠብቁም ይናገራሉ።
From the rule of law to free and fair.
كهك يبلاينت اسكنز انا فتاوي مرچا كزام سلاموي يسلطان شغغر
ያለፈው ፕሬዝዳንታዊ ምርጫ ተከትሎ በጥር 6 ቀን 2021 ዓመተ ምህረት የትራምፕ ደጋፊዎች በካፒቶል ላይ ጥቃት ማድረሳቸውን ከግምት በማስገባት የፌደራል ህግ አስከባሪዎች ለምምድ ያደረጉ መሆኑ ታውቋል። ለምምዱና ዝግጅቱ የምርጫውን ተአማኒነት አጠናክሮ ይሆን? የ100 ዓመት ዕድሜ ያስቆጠረውን የሴት ድምጽ ሰጪዎች ሊግ የመሰሉ ተቋማት ጥያቄው አውንታዊ መልስ እንዳለው ተስፋ ያደርጋሉ። ሴሊና ስቱዋርት የሊጉ ዋና ስራ አስፈጻሚ ናቸው።
But I guess it's to wait and see. We'll have to see what happens, what the outcome of the election
is. ማይት ያለብን ይመስለኛል። የምርጫው ውጤት ምን እንደሚሆን፣ ሰዎች ስለ ውጤቱ ምን እንደሚሰማቸው፣ የተቃውሞ ሰልፍ ይኖር እንደው፣ ተቃውሞ መስመሩን አልፎ ወደ ሁከት ይቀየር እንደው ቆይተን የምናየው ነው። ተስፋዬ ወደ ሁከት እንዳይቀየር ነው።
እስካሁን እንደታየው የምርጫ ሂደቱና ስርዓቱ በተገቢው የሄደ መሆኑን የሚናገሩት የፌደራሉ የምርጫ አገዛዝ ኮሚሽን ሊቀመንበር ቤን ሆቭላንድ ናቸው።
We've had a lot of primaries already, both the presidential primaries this year but state primaries.
በርካታ ቅድመ ምርጫዎች አድርገናል። በዚህ አመት ያደረግነው ፕሬዝዳንታዊና የግዛት ቅድመ ምርጫዎችን ጨምሮ የምርጫ አስፈጻሚዎች በርካታ ልምምድ አድርገዋል። ወደ ዋናው ምርጫ ለመግባት በጥሩ ሁኔታ ላይ ያለን ይመስለኛል።
በኢሊኖይ ግዛት በሚገኘው ቻምፒየን አውራጃ በ2020 በተደረገው ምርጫ በአካባቢው ያሉ የሪፐብሊካን ፓርቲ ወኪሎች የአውራጃው ምርጫ አስፈጻሚ የሆኑት አረን አማውንስ በፖስታ የተላኩ ድምጾችን እንዳይቆጥሩ ዳኛው እንዲከለከሉ ጥያቄ አቅርበው ነበር። ዳኛው ጥያቄውን ውድቅ በማድረግ ቆጠራው እንደቀጠለ አረን አማውንስ ይናገራሉ።
And he dismissed that claim and I was able to count the ballots.
ዳኛው ጥያቄውን ውድቅ አደረጉ። እናም ድምጹን መቁጠር ቻልኩ። በርግጥ ልክ በሀገሪቱ ሌሎች ቦታዎች እንዳደረጉት ሞክረው ነበር።
አረን አሞስ እንደሚሉት ዛቻ ማሸማቀቅና ክስ በርካታ የምርጫ አስፈጻሚዎች ስራቸውን እንዲተው አድርጓል።
It does a disservice and it really is disheartening to the
ስራውን ጎድቷል። ዲሞክራሲን ለመጠበቅ ከፊት ረድፍ የተሰለፉ የምርጫ ሰራተኞች እገዛ ካላገኙ በስራቸው መተማመን እንዳይኖራቸው ያደርጋል።
እጩዎችን የፓርቲ ባለስልጣናትን እና ህዝቡን ምርጫው በስራ ላይ ያለ እንዲታዘቡ ማድረግ አስፈላጊ መሆኑን የሚናገሩት ደግሞ በመዙሪ ሴንት ሉዊስ አውራጃ የምርጫ ኃላፊ የሆኑት ኤሪክ ፍሬይ ናቸው።
ኦፕኒንግ ሜይል ባሎትስ tabulating ballots testing voting
በፖስታ የተላኩ ድምጾችን መክፈት በሰንጠረዥ መዘርዘር የምርጫ መሳሪያዎችን መሞከር ድምጽን በእጅ መቁጠር እነዚህ ሁሉ ህዝብ ሊታዘባቸው የሚችሉ ክንውኖች ናቸው።
ድምጽ ለመስጠት የተመዘገቡ መራጮች የዜግነት ማስረጃ እንዲያቀርቡ የሚያዝ ህግ እንዲወጣ በህግ አውጪው ምክር ቤት የሚገኙ የሪፐብሊካን አባላት ይሻሉ። በካፒቶል የሚገኙ ዲሞክራቶች በበኩላቸው በስራ ላይ ያለው ህግ ዜጋ ያልሆኑ ሰዎች ድምጽ እንዳይሰጡ የሚያደርግ መሆኑን አስታውሰው ከፍተኛ ቁጥር ያላቸው ህገወጥ ስደተኞች ድምጽ ስለመስጠታቸው ማስረጃ የለም ሲሉ ይከራከራሉ። ስቲቭ ሃርማን ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አሁን ደግሞ ናይጄሪያን ወደ ተመለከተው ዘገባ እናልፋለን። በናይጄሪያ የተከሰተው የኑሮ ውድነት ምክንያት ባለፈው ወር ከተከሰከሰው ጸረ መንግስት ተቃውሞ ጋር በተያያዘ 10 ሰዎች በአገር ክህደት ወንጀል ተከሰው ትላንት ሰኞ ፍርድ ቤት ቀርበዋል። ተከሳሾቹ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊጠብቃቸው ይችላል። አምነስቲ ኢንተርናሽናል ያወገዘውን ይህን የክስ ጉዳይ አስመልክቶ ቲሞቲ ኦቢዙ ከአቡጃ ተከታዩን ዘገባ ልኳል። ደረጀ ደስታ እንደሚከተለው ያቀርበዋል።
ትላንት ሰኞ በአቡጃ በሚገኘው የፌደራል ፍርድ ቤት ችሎት የቀረቡ 10 ሰዎች የተከሰሱት በሀገር ክህደትና ወታደሩን ለመግደል በማሴር ነው። ዋስትና ይገባቸው እንደሆ ለማየት ጉዳያቸው እንደ አውሮፓ አቆጣጠር ለመስከረም 11 ተቀጥሯል። ተቃዋሚዎቹ በተከሰሱበት ክስ ጥፋተኛ አይደለንም ሲሉ ተከራክረዋል። በናሴ ወር መጀመሪያ ላይ በናይጄሪያ በሺዎች የሚቆጠሩ ተቃዋሚዎች የፕሬዝዳንት ቦላ ቲኒፉን መንግስትና ፖሊሲዎችን አውግዘዋል። ቦላ ቲኒፉ ባለፈው አመት ስልጣን እንደያዙ ውድ የሆነውን የነዳጅ ድጎማ ሰረዙ። ብዙም ሳይቆዩ የናይጄሪያን ብሔራዊ ገንዘብ ናያራ የምንዛሬ ዋጋ ቀነሱ። ይህን ተከትሎ ተቃውሞ ተነሳ። ባለስልጣናቱ ኢኮኖሚያዊ ችግሮችን ለመፍታት ቃል ቢገቡም ተቃዋሚዎች ግን ህዝባዊ አመጽ አነሳስተዋል፣ የመንግስት ህንጻዎችን አቃጥለዋል ሲሉ በመወንጀል ከሰሱ። ወንጀላው የሰብአዊ መብት ተሟጋች ድርጅትን አምነስቲ ኢንተርናሽናልን ቁጣ ቀስቅሷል። ኢሳ ሳኑሲ በናይጄሪያ የአምነስቲ ኢንተርናሽናል ዳይሬክተር ናቸው።
What they are doing is just a deliberate effort to
እነሱ ያደረጉ ያሉት በሙስናና በመልካ ማስተዳደር ጦት የተነሳ አግሪቱ የተመረጨበት ያለችበት ሁኔታ ያስቆጣቸውን ብርቱና ጽኑ ሰዎችን በአካልና በስነልቦና የማዳከም ጥረት ነው። ስለዚህ ችሎቱ የይስሙላ ነው። ሁሉንም ዓለም አቀፋዊ ፍትሃዊ የዳኝነት መስፈርቶችን አያሟላም።
አምነስቲ ችሎቱ በናይጄሪያ የሕግ የበላይነት ላይ የተሳለቀ የስሙላና የፌስ ችሎት ነው ሲልም ክሱን አውግዟል። የሰባይ መብት ተሟጋች ድርጅቱ መንግስት ተቃዋሚዎችን ለማፈን የሞከረ መሆኑን ገልጾ ተቃዋሚዎች እንዲፈቱና ክሱም በአስቸኳይ እንዲነሳ ጠይቋል። ባለፈው ወር በኑሮ ውድነት ምክንያት በሰላማዊ ሰልፍ ከተሳተፉ በመቶዎች ከሚቆጠሩ ተቃዋሚዎች መካከል 10 ተከሳሾች ይገኙበታል። ናይጄሪያ በትውልድ ውስጥ እጅግ የከፋውን ወተባለው የኢኮኖሚ ቀውስ ውስጥ ነች። በናሴ ወር መጀመሪያ ላይ 10 የቁጣ ቀን የሚል ስያሜ የተሰጠው አገር አቀፍ ተቃውሞ የናይጄሪያ ከተሞችን አናውጧል። ሰልፈኞቹ የተሻለ አስተዳደር እንዲሰፍንና የተቋረጠው የነዳጅ ድጎማን ጨምሮ የመንግስት ማሻሻያ እንዲቀለበስ ጠይቀዋል። ሰላማዊው ሰልፉ ላይ በሰሜን ናይጄሪያ የሚገኙ ተቃዋሚዎች የሩሲያ ባንዲራን በማውለብለብ ፕሬዝዳንት ቭላድሚር ፑቲን እንዲረዷቸው ጩኸት ሲያሰሙ ታይተዋል። ተቃውሞው በጸጥታ ኃይሎች ከባድ እርምጃ የተወሰደበት ሲሆን አምነስቲ ኢንተርናሽናልም 13 ሰዎች መሞታቸውን አስታውቋል። የአምነስቲው ኢሳ ሳኑሲ የናይጄሪያ ባለስልጣናት እነዚህን ግድያዎች ለማጣራት ትኩረት ማድረግ አለባቸው ብለዋል። ሳኑሲ አክለውም የናይጄሪያ ባለስልጣናት በእስር ላይ የሚገኙ ተቃዋሚዎች ከቤተሰቦቻቸው እንዳይገናኙና የሕግ ውክልና እንዳያገኙ እየከለከሉ መሆናቸውን ይገልጻሉ።
These people have not been allowed to have access to
እነዚህ ሰዎች ተገቢው የሕግ ውክልና ወይም እርዳታ እንዲያገኙ አልተፈቀደላቸውም። ክህደት በናይጄሪያ ሕግ መሰረት የሞት ቅጣትን ያስከትላል። ስለዚህ ይህ የሚጠቀሙበት ዘዴ ነው። ይህንን አሻሚ ሕግ በመጠቀም የሰዎችን ልብ ማንጠልጠል ወደ ፍርድ ቤት ይወስዳሉ። ስለዚህ የናይጄሪያን የፍትህ ስርዓት አላግባብ በመጠቀም የተቃዋሚዎችን ስለነቦና ለመስበርና ሰዎችን ለማፈን የሚደረገውን ጥረት እናወግዛለን።
ስለ አምነስቲ ኢንተርናሽናል መግለጫ መንግስት የሰጠው ምላሽ የለም። ነገር ግን ቀደም ባሉ ጊዜያት እንደተናገረው ለብሔራዊ ደህንነት ሲባል እየሰራ ሆኖ ብሏል። የተቃውሞ ሰልፈኞቹ የሕግ አማካሪ ዳጂ ኢዲያንጁ የጠበቆች ቡድን እንዲፈቱ እየሰራ ነው ይላሉ።
Charge against the protester is completely unacceptable.
በተቃዋሚዎች ላይ ቀረበው ክስ ሙሉ በሙሉ ተቀባይነት የለውም። ምክንያቱም የመሰብሰብ ነጻነትን ለመወንጀል የተደረገ ሙከራ ነው። ይህንን ወንጀል ማድረግ ተቃውሞ ያስነሳል። እኔ በጉዳዩ ዙሪያ ከቆሙት ጠበቆች አንዱ ነኝ። ስለዚህ ጉዳዩ ከመታየቱ በፊት አስተያየት መስጠት አልፈልግም።
ትላንት ሰኞ የናይጄሪያ ፖሊስ የናይጄሪያን መንግስት ለመጣል አሲሯል በሚል የብሪታንያው ዜጋ አንድሪው ዋይን እንደሚፈለግ አስታውቋል። አሶሲየትድ ፕሬስ እንደዘገበው የብሪታንያ ከፍተኛ ኮሚሽነር ስለ ጉዳዩ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሀገሪቱን ለማተራመስ ከውጭ ሀገር ገንዘብ ሲቀበሉ የተጠረጠሩ 9 ሰዎች በቁጥጥር ስር መዋላቸውንም ፖሊስ ገልጿል።
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭታችን ነው። አድማጮቻችን፣ ቀደም ሲል የምሽቱ ዝግጅታችን የመጀመሪያው ምዕራፍ ወደ እናንተ ደረሰ። አሁን ደግሞ ወደ ሁለተኛው ምዕራፍ እንሸጋገራለን። የሁለተኛው ምዕራፍ የመጀመሪያ ቅንብራችንም ኢትዮጵያ ፍላጎቷን ለማሟላት ቢያንስ 10 ወደቦች ያስፈልጓታል ማለታቸውን የጅቡቲ የውጭ ጉዳይ ሚኒስትር ማለታቸው የተመለከተ ቅንብር ወደ እናንተ እናደርሳለን። በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለመፍታት ጅቡቲ ከኢትዮጵያ ድንበር በመቶ ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብ ኢትዮጵያ እንድትጠቀምበት ማቅረቧን የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ ለአሜሪካ ድምፅ ተናግረዋል። ሆኖም ይህ አማራጭ ኢትዮጵያ የባህር ኃይል ለመገንባት ያላት ፍላጎት እንደማያካትት ሚኒስትሩ አመልክተዋል። ጅቡቲ ያቀረበችውን አዲስ እቅድ በተመለከተ የአፍሪካ ቀንድ አገልግሎት ባልደረባ ሀሩን ማሩፍ ያጠናቀረውን ዘገባ ስመኝሽ ቆይ እንደሚከተለው ታቀርበዋለች።
ኢትዮጵያ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ወደብ አልባ ከሆነችበት ጊዜ አንስቶ የባህር በር ለማግኘት የሚደረገው ውይይት ዋና አገራዊ ጉዳይ ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመጡ በኋላም ጉዳዩ ትልቅ ትኩረት እንዲያገኝ አድርገዋል። ከሶማሊያ ተገንጥላ ራስ ገዝ አስተዳደር ከሆነችው ሶማሊላንድ ጋር የወደብ ስምምነት ማድረጋቸውም በሞቃዲሾና በአዲስ አበባ መካከል ለተፈጠረው ውጥረት መንስኤ ሆኗል። ኢትዮጵያ ወደ ውጭ የምትልካቸው ቃዎች ዋና መሸጋገሪያ የሆነችው ጅቡቲ ታዲያ ውጥረቱን ለማርገብ የሚረዳ ተጨማሪ ወደብ ለኢትዮጵያ በአማራጭ አቅርባለች። ጅቡቲ እንደምትለው ኢትዮጵያ ያደገ ያለውን ፍላጎቷን ለማሟላት እስከ 10 የሚደርሱ ተጨማሪ ወደቦች ያስፈልጓታል። ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ ከሁለት ወራት በኋላ በሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆ በቀረበላቸው ግብዣ መሰረት እንደ አውሮፓውያን አቆጣጠር በሰኔ 16 2018 ዓመተ ምህረት ወደ ሞቃዲሾ ተጉዘው ነበር። በውይይታቸው ማጠቃለያ ላይ ሁለቱ መሪዎች ባወጡት የጋራ አቋም መግለጫ ላይም ለሁለቱም ሀገራት ሉዓላዊነት፣ የግዛት አንድነት፣ የፖለቲካ ነጻነትና አብሮነት ያላቸውን ክብር ገልጸዋል። በዚሁ የጋራ መግለጫ በሁለቱ ሀገራት መካከል በአራት ቁልፍ የባህር ወደቦች ላይ በጋራ መዋለ ንዋይ ለማፍሰስና ሶማሊያንና ኢትዮጵያን የሚያገናኙ ዋና ዋና የመንገድ አውታሮችና አገናኝ መስመሮች ለመገንባት መሪዎቹ ተስማምተው ነበር። ስምምነቱ በየትኛዎቹ አራት ወደቦች ላይ በጋራ መዋለ ንዋይ እንደሚያፈሱ በግልጽ ባያስቀምጥም መሪዎቹ ወደቦችንና አውራ ጎዳናዎችን በማልማት ሁሉንም የንግድና የኢኮኖሚ ገደቦች ለማስወገድ ተስማምተዋል። ኢትዮጵያ በወቅቱ ዓለም አቀፍ ዕውቅና በሌላት ራስ ገዟ ሶማሊላንድ ወደብ ተጠቀመ የነበረ ሲሆን የተባበሩት አረብ ኤምሬትሱ ዲፒ ወርልድ ወደቡን በገነባበት ወቅት ኢትዮጵያ 19 ከመቶ ድርሻ ነበራት። በተጨማሪም ኢትዮጵያ 51 ከመቶ የወደብ ባለቤትነት እንዳላት ከግምት ውስጥ አስገብታ የነበረ ሲሆን የሶማሊላንድ ድርሻ 30 ከመቶ ነበር። የሶማሊያ ፌደራል መንግስት ይህን የሶስትዮሽ ስምምነት ህጋዊ ተቀባይነት የሌለው ነው ቢልም ስምምነቱ በዋናነት የልማት ፕሮጀክት በመሆኑ በቀጥታ የተቃውሞ ዘመቻ አላካሄደም። ሆኖም እንደ አውሮፓውያን አቆጣጠር በ2022 ኢትዮጵያ ግልጽ ባልሆነ መንገድ የነበራትን የ19 ከመቶ ድርሻ አጣች። ጠቅላይ ሚኒስትር አብይ አህመድ የወደብ አቅርቦት ለኢትዮጵያ ወሳኝ መሆኑን አጠንክረው መግለጻቸውን ቀጠሉ። ባለፈው ዓመት በፓርላማ ቀርበው ባደረጉት ንግግርም ይህን ብለው ነበር።
ይሄ ጉዳይ አዲስ ጥያቄ አድርጎ የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩ መስለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው። ያኔ ዩቱብ ያልነበረውን አሁን ዩቱብ ፈጥሮ ይሄ ጊዜ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ሕግ ግን የማያወላዳ ምርጫ እንፈልጋለን።
ከዚህ በኋላ ነው እንደ አውሮፓውያን አቆጣጠር በጥር 1 2024 ዓ.ም የተፈረመው ስምምነት የመጣው። ጠቅላይ ሚኒስትር አብይ አህመድ እና የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ በተፈራረሙት የመግባቢያ ሰነድ ኢትዮጵያ 20 ኪሎ ሜትር እርዝማኔ ያለው የባህር በር እንደምታገኝና በምትኩ ኢትዮጵያ ሶማሊላንድን እንደ ሀገር እውቅና እንደምትሰጣት ማስታወቃቸውን የሶማሊላንድ ባለስልጣናት አስታወቁ። የሶማሊያ ባለስልጣናት ተዋክለው የጋራ መግባቢያ ሰነዱ የኢትዮጵያ 10 ከመቶ ቃዎች በበርበራ በኩል መግባት እንዳለባቸው እንደሚያስቀምጥ ተናግረዋል። ይህንን የመግባቢያ ሰነድ በጥብቅ የተቃወመው የሶማሊያ ፌደራል መንግስት ሉዓላዊነቴን የሚጥስ ነው በማለት ውድቅ አድርጎታል። ጉዳዩም በሶማሊያና በኢትዮጵያ መካከል ዲፕሎማሲያዊ ውጥረት ፈጥሯል። ሁለቱን አገራት ለማሸማገል በቱርክና በኬንያ የተደረገው ሁለት ዙር ውይይት በመክሸፉም ጅቡቲ ውጥረቱን ለማርገብ ከኢትዮጵያ ድንበር በመቶ ኪሎ ሜትር ርቀት ላይ የምትገኘውን ታጁራ ወደብ አቅርባለች። ኢትዮጵያ ይህንን የጅቡቲን ጥያቄ ትቀበል እንደሆን እስካሁን ግልጽ ባይሆንም የስምምነት አማራጩን ይፋ ያደረጉት የጅቡቲ የውጭ ጉዳይ ሚኒስትር አሊ ዩሱፍ ከኢትዮጵያ መሪዎች ያገኙት ምላሽ አዎንታዊ ነው ብለዋል።
ይሄ ለኢትዮጵያ በጣም የሚጠቅም ነገር መሆኑን እናውቃለን።
ከ100 ሚሊዮን በላይ ሸማቾች ያሏት ትልቅ አገርም እንደመሆኗ ኢትዮጵያ ከ3ና 4 በላይ ወደቦች ያስፈልጓታል። ኢትዮጵያ አሁን ያላትን የገበያ ፍላጎት ለማሟላት 10 ወደቦች ያስፈልጓታል። ስለዚህ እነዚህን ፍላጎቶች እንረዳለን። የሚተበቀውን ለማድረግም እንሞክራለን።
ዩሱፍ ኢትዮጵያ የባህር ኃይል ጦር ሰፈር መገንባት እንደማትችል የገለጹ ሲሆን ሆኖም ጅቡቲ ኢትዮጵያ ከአንድ በላይ ወደብ እንዲኖራት ለመርዳት እንደምትፈልግ ተናግረዋል።
ኢትዮጵያ ከአንድ በላይ መተላለፊያ እንዲኖራት በማገዝ የተፈጠረውን ውጥረት በማርገብና ሁሉም እንዲረጋጋ በማድረግ በዋናው ቁም ነገር ላይ ማተኮር ያለብን ይመስለኛል። እንደ ጅቡቲ የሚኖረን ሚና ያ ነው። ላለፉት አመታት ስናደርግ የነበረውም ይህንን ነው። አሁንም በእነዚህ መርሆች ላይ መስራታችንን እንቀጥላለን።
የውጭ ጉዳይ ሚኒስትሩ ዩሱፍ አከለው ጅቡቲ በሶማሊያና በኢትዮጵያ መካከል የነበረው መልካም ግንኙነት ወደ ነበረበት እንዲመለስ እንደምትፈልግም አመልክተዋል። የጅቡቲና የኢትዮጵያ ወታደሮች በአፍሪካ ህብረት የሽግግር ተልእኮ ወይም አትሚስ ውስጥ አገልግለዋል። ይህ ቡድን ተልእኮውን በታህሳስ መጨረሻ ላይ የሚያጠቃልል ሲሆን የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት የተሰኘ አዲስ ተልእኮ ይተካል። ሶማሊያ ኢትዮጵያን ከአዲሱ ተልእኮ ማግለል የምትፈልግ ሲሆን ግብጽና ጅቡቲ ግን እንዲሳተፉ ጋብዛለች። ባህሩን ማሩፍ ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ቀደም ሲል የኢትዮጵያና ሶማሊያ ሰሞናዊ ሁኔታን የተመለከተውን ቅንብራችን ወደ እናንተ አደረስን። አሁን ደግሞ ሳምንታዊ የንግድና ምጣኔ ሀብት ዘገባችን ወደ እናንተ የምናደርስበት ነው። አዲስ ተጨማሪ ሽያጭ ግብር በማህበረሰቡ ላይ ምን አይነት ጫና ያሳድር ይሆን የሚል ርዕሳለን። የገንዘብ ሚኒስቴር ባለፉት 22 ዓመታት ከተጨማሪ እሴት የሽያጭ ግብር ነጻ ተደርገው ቆይተዋል ባላቸው የኤሌክትሪክ፣ የውሃ አቅርቦትና የትራንስፖርት ዘርፍ ላይ ተጨማሪ እሴት ግብር ተግባራዊ ማድረግ እንደሚጀምር ነሐሴ 23 ቀን 2016 ዓ.ም በይፋዊ ማህበራዊ ትስስር ገጹ ባወጣው የጽሑፍ መግለጫ አስታውቋል። ይህ ተግባራዊ የሚደረገው ተጨማሪ የእሴት ታክስ ቋሚና አነስተኛ ገቢ ያለው ማህበረሰብ ላይ ጫና የሚፈጥር ነው ሲሉ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያና የኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል ይናገራሉ። ይህን የተመለከተው ዘገባችን እንደሚከተለው ወደ እናንተ ይደርሳል። የገንዘብ ሚኒስቴር በአዲሱ የተጨማሪ እሴት ታክስ አዋጅ በውሃ በኤሌክትሪክና በትራንስፖርት አቅርቦት ላይ ስለሚከፈል የተጨማሪ እሴት ታክስ በተመለከተ መግለጫ ወጥቷል። በዚህም ባለፉት 22 ዓመታት ከተጨማሪ እሴት ታክስ ነጻ ተደርገው ቆይተዋል ባላቸው የኤሌክትሪክና የውሃ አቅርቦት ላይ ተጨማሪ እሴት ታክስ ተግባራዊ ማድረግ እንደሚጀምር አስታውቋል። አነስተኛ ገቢ ያላቸው የህብረተሰብ ክፍሎች በመኖሪያ ቤታቸው የሚጠቀሙት አማካይ ወራዊ የውሃና የኤሌክትሪክ ፍጆታ ከታክሱ ነጻ እንደሚደረግ የገለጸው ሚኒስቴሩ ይህም በቅርብ በሚወጣ መመሪያ እንደሚወሰን አስታውቋል። በተመሳሳይ በትራንስፖርት ዘርፍም ባለሶስት እግር ተሽከርካሪን ጨምሮ የብዛን ትራንስፖርት አገልግሎት ከሚሰጡት ውጭ ያሉት አሽከርካሪውን ጨምሮ ከስምንት ሰው በታች የመጫን አቅም ያላቸውን ተሽከርካሪዎች በመጠቀም የሚሰጥ የትራንስፖርት አገልግሎት የተጨማሪ እሴት ታክስ እንዲከፈልበት ማድረጉን አስታውቋል። የዚህን ውሳኔ አንድምታ በተመለከተ ያነጋገርናቸው የምጣኔ ሀብት ባለሙያና የኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል ሀሳባቸውን የተጨማሪ እሴት ታክስ ምንነትን በማብራራት ይጀምራሉ።
እሴት ታክስ ማለት ባት እንደማለት አሁን ኢትዮጵያ ውስጥ ይሄ እሴት ታክስ የማይከፈልባቸው አሁን ዳቦ፣ ምግብ፣ ወተት እንደዚህ መሳሰሉት ነገሮች ማለት ለፍጆታ የሆኑ ነገሮች ልብስ ስትገዛ ትከፍላለህ፣ የመኪና ስፔር ፓርት ስትገዛ ትከፍላለህ፣ መኪና ስትገዛ ትከፍላለህ፣ በሁሉ ነገሮች ላይ አለ። ይሄ ነገር በዚህ ጉዳይ ላይ አልነበረም። ስለዚህ እያንዳንዱ ሰው አሁን በትራንስፖርት ሲሄድ 100 ብር የሚከፍል ከሆነ 115 ብር ይሆናል ማለት ነው። ያቺ 15ቷ ብር ለመንግስት ቀጥታ የምትተላለፍ ደረሰኝ ላይ የምትቆረጥ ማለት ነው። የእሴት ታክስ መጥፎነቱ ተገልጋዩ ላይ ነው የሚያልፈው።
በቤተሰብ ደረጃ ያለውን የመብራትም የውሃ አጠቃቀም ትራንስፖርት የሚሰጡት ላይ ይህንን የእሴት ታክስ መንግስት አይጥልም። ከዛ በበለጠ ያሉት የሚጠቀሙት ማህበረሰቦች ላይ ነው ይህን የሚያደርገው የሚል ሀሳብ ነው ገንዘብ ሚኒስቴር ባወጣው መግለጫ ላይ ያለው። ምናልባት ከመግለጫ አንጻር አነስተኛ ገቢ ያለው ማህበረሰብ ነጻ የሚያደርግ አይደለም።
እሱ እንግዲህ መመሰል አሁን ውጭ ሀገር እንዳየኸው በየአመቱ ካለው ዋጋ ግሽበት ጋር ከፍ እያለ ይሄዳል፣ የመጨረሻው ቁጥር ማለት ነው። አሁን እኛ ሀገር 600 ብር ደሞዝ ከሚያገኝ ሰው በታች ከሆነ ነው ቀረጥ የማይከፍለው። አሁን ወደ 1000 ብር ከፍ ብሏል። ግን አሁን ባለው ሁኔታ ይሄ እንግዲህ በኃይለሥላሴ ጊዜ በምናምን የነበረ 600 ብር በጣም ብዙ ብር ነው። የአንድ ግራጁዌት ደሞዝ 500 ብር ነበር እኛ ስንመረቅ። አሁን ባለው ደሞዝ ግን ይሄኛው ስላልተገፋፋ ወደ ላይ እኔ እርግጠኛ ነኝ የኤሌክትሪኩም ላይ እንደዚሁ ነው የሚሆነው። በዛን ጊዜ የተሰጠችው እንግዲህ ኪሎዋት መጠቀም የሚባለው በቤተሰብ የሚባለው ቁጥር ከፍ ካላለ አሁን ባለው ዘመን ብዙ ነገር በሚጠቀምበት ቤት ውስጥ ትንሹ የሚባለው ፍጆታ ስንት ነው? እሱን ቢነግሩት ከዚህ በላይ ፍጆታ ነው አሁን አየህ በደፈናው ነው አሻሽለውት ከሆነ መልካም ነው። ግን ያ ካልሆነ በጣም ጥቂት ሰው ነው በገጠር እንግዲህ በመብራት ብቻ የሚተዳደር ሰው ካልሆነ በስተቀር ከተሜው ያመልጣል ብዬ አላስብም። ስለዚህ ይሄ እንግዲህ ከፍ ተደርጎ አስተካክለው ይሄንን ህግ ሲያወጡ ከዚህ በላይ የሚለውን አሁን የአንድ ቤተሰብ ትንሹ መገልገያ ይሄ ኪሎዋት ነው በወር ብለው ካስተካክለውት ከዛ ጋር ካስኬዱት ያለበለዚያ ግን ያው ድሃው አልተጎዳ የሚለውን ክርክር ለማንሳት ነው እንጂ በእውነተኛነት አይመስለኝም።
መብራት በውሃና በትራንስፖርት ላይ ይሄ መጣሉ ማህበረሰቡ ላይ የሚያመጣው ቀጥታ ጫና ምንድን ነው?
ኑሮ ውድነት ነው። አሁን እንግዲህ እንደምናየው ዞሮ ዞሮ ለመጨረሻ ተገልጋዩ ቀረጥ ነው ይሄ ነገር። አሁን ቢዝነሶች ድርጅቶች አይሉም። አንድ ሰው ጨርቅ ሲያገዛ ወይም ከውጭ ሲያስመጣ እንደ ጫማ ቢያስመጣ እዛ ለመንግስት ቫት ይከፍላል። ከዛ ለሰውየው ሲሸጥለት የዛን ቀረጥ 15% ይቆርጥና ልዩነቱ ካለ ብቻ ነው የሚከፍለው እንጂ ያለበለዚያ የእሱ ያወጣውን ገንዘብ ይመስላል። ስለዚህ መጨረሻው ሰውዬ ነው የዚህ ቀረጥ ተጎጂ የሚሆነው። እንግዲህ የድሃ የምትለው ማህበረሰብ የትኛው ነው የሚመገበው? ቤት ውስጥ የሚመገበው ሰው ነው። በምግብም ላይም ጣልከው፣ በትራንስፖርት ላይም ጣልከው፣ በምንም ዋናው የሚጎዳው ደሞዝተኛ የሆነውን በቋሚ ደሞዝ ላይ ያለው ነው። እሱ እንግዲህ የእሱን አሁን በአንደኛ በብርም ግሽበቱ ተጎድቷል። ደሞዙ መግዛት አቁም ወርዷል። ኦልሞስት በአንድ ሳምንት ውስጥ እንግዲህ በ50% የወረደው። ሁለተኛ በዚሁ መጠን ደግሞ የሚገዛቸው እቃዎች ደግሞ በዶላር የታሰቡ ዋጋቸው ጨምረዋል። ስለዚህ በዚህ ላይ ደግሞ ታክስ ሲጨምርበት ተደምሮ እንግዲህ ያው ኑሮን ያባብሰዋል ማለት ነው። በሌላ በኩል ደግሞ መንግስት ደሞዝ ጨምራለሁ ለሰራተኛ ብሎ ነበር። እንግዲህ ያው ዝም ዝም እያለ ነው ወይም ቸው መቸኮል አልፈለግም። እና ይሄ እንግዲህ የምታውቀው ያው ያለበት የኢኮኖሚው ችግር ነው።
አሁን ገንዘብ ሚኒስቴር ይፋ ያደረገው አዳዲስ የተጨማሪ እሴት ታክሶች የሚጣልባቸው የውሃና የመብራት እንዲሁም የትራንስፖርት ጉዳይ መምጣት መነሻ ምክንያቱ ምንድን ነው? የገቢ መሰብሰብ መጠኑን ለማሳደግ ከማለም የተነሳ ነው ብለው ያስባሉ?
ዓለም አቀፉ ድርጅት የሚያስገድደው ነገር ይሄ ነው። አንደኛው ታክስህን ጨምር ነው። ታክስህን ጨምር ማለት ታክስ የማይደረጉ ነገሮችን ሁሉ ወደ ታክስ ውስጥ አስገባ፣ ገቢህን ጨምር ነው። ሁለተኛው ግን የእኛ ነገር ግን እዳ አለብን፣ ብድር ስላለብን ብድራችንን ብር ቀረጥ ሰብስበን ነው መንግስት የሚከፍሉ። ሌላ ቦታ የሚመጣ ነገር ምናልባት የምንሰበሰበው ቀረጥም ላይበቃው ይችላል። ለምሳሌ ኢትዮጵያ የዛሬ 5 ዓመት ዩሮ ቦንድ ስትበደር 1 ቢሊዮን ዶላር ስትበደር 22 ብር ነበር የ1 ዶላር መለወጫ። ስለዚህ መንግስት የሚያደርግ የሚችል የነበረው 22 ቢሊዮን ብር ቀረጥ ሰብስቦ ሊከፍለው ይችል ነበር። አሁን ያው እዳ የ1 ቢሊዮን ዶላር እዳ ስንት ሆነ? 115 ቢሊዮን ብር ሆኗል። በአምስት እጥፍ አድጓል ማለት ነው። ስለዚህ መንግስት የዛን ያህል ቀረጥ መክፈል አለበት ማለት ነው። እያንዳንዱ ሰው ወይም የሚመጣው ድርጅት በአምስት እጥፍ ማደግ አለበት ማለት ነው። ይሄም እንግዲህ እንዴት አድርጎ እንደሚቻል አይታወቅም። ይሄ ነው አሁን የመጣው እና የእዳ ስንትን ውስጥ ወጥመድ ውስጥ የተገባበት የሚባለው ምክንያት ይሄ ነው።
የተጨማሪ እሴት ታክስ ይጣል ሊታሰብባቸው ይገባል የሚሏቸው ሀሳቦችን የመጨረሻ ጥያቄ አድርጌ ላንሳ።
እንግዲህ ይኸውልህ ሁለት ነገር ነው የቀረጥ ጉዳይ። አንደኛው ያለውን ድርጅት ጨምቀህ አራክፈ መውሰድ ነው። ሁለተኛ አገሪቷን ለስራ መክፈት ነው። አዳዲስ ግብር ከፋይ እንዲፈጠርበት አዳዲስ ኢንቨስትመንት ማድረግ ከከፈትከው ከዚሁ ካለው ላይ ያራገፍክ ሳይሆን ከብዙ ድርጅቶች ይጨምርለታል። እኛ ሀገር ካምፓኒ ተከፈተ ሲባል ነው እንጂ ተዘጋ ሲባል አይታወቅም። ስታስቲክሱም የለም፣ ቁጥሩም አያዝም። ምን ያህል ስራዎች በዘንድሮ ዓመት ተዘጉ ብለካሰ በጣም ብዙ ነው የሚሆነው። ስለዚህ አሁን መንግስት ማድረግ ያለበት ነገር ካለ የመጀመሪያው ነገር ስራዋን አገሪቷን መክፈት ነው። ይሄ ሲሆን ብዙ ትላልቅ ድርጅቶች ሊመጡ ይችላሉ፣ ብዙ ካምፓኒዎች ይመጣሉ፣ ብዙ ቀረጥ ይከፈላል ይሆናል የሚል ነው ግምት ያለኝ እንጂ አሁን ባለ ሁኔታ የማንወጣው ጣጣ ነው ያለው። እዳችን እየጨመረ ቀረጣችን እያደገ ቀረጡ ሲበዛ ስራ ለቆ አገር ለቆ የሚወጣው ስራ የሚያቆመውም እየበረከተ ነው የሚሄደው።
አቶ ያሬድ ኃይለመስቀል የኢንቨስትመንትና የምጣኔ ሀብት ባለሙያ በዚህ ጉዳይ ላይ ለሰጡን ሀሳብ በአሜሪካ ድምፅ አድማጆች ስም ከልብ አመሰግናለሁ።
ቴንክ ዩ። አመሰግናለሁ።
የምሽቱ የመጨረሻው ቅንብራችን ጤናን ይመለከታል። ስዊድን በመካከለኛውና በምስራቅ አፍሪካ ዙሪያ እየተሰራጨ ያለውን በቅድሞ አጠራሩ የዝንጀሮ ፈንጣጣ ኤምፖክስ ተላላፊ በሽታ በአገሯ ማግኘቷን በቅርቡ አስታውቃለች። ይህ ኤምፖክስ አደገኛ የተባለው ዝርያ ከአፍሪካ ውጭ ሲታይ ለመጀመሪያ ጊዜ ሲሆን፣ ስዊድን በሽታው መገኘቱን ያስታወቀችው የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኤምፖክስ ወረርሽኝ ወደ ሌሎች 12 ሀገራት መዛመቱን ተከትሎ ጉዳዩ አስቸኳይ የማህበረሰብ ጤና ስጋት መሆኑን ካወጀ አንድ ቀን በኋላ ነው። ስመኝሽ የቆየ በዚህ ጉዳይ ላይ ተከታዩን አዘጋጅታለች።
በቀድሞ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኤምፖክስ በሽታ በአፍሪካ በከፍተኛ ሁኔታ እየተስፋፋ በመምጣቱ የዓለም ጤና ድርጅት ቫይረሱ ዓለም አቀፍ ድንበሮችን ተሻግሮ ሊስፋፋ ይችላል ሲል ረቡዕ ዕለት ጉዳዩ የማህበረሰብ ጤና ስጋት መሆኑን አውጇል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው በአህጉሩ ላይ የማህበረሰብ ጤና ስጋት መሆኑን ይፋ ያደረገው ማክሰኞ ዕለት ነበር። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረየሱስ ውሳኔውን ያሳወቁት የተባበሩት መንግስታት ድርጅት የጤና ተቋም አስቸኳይ ስብሰባ ካካሄደ በኋላ ሲሆን፣ እንደተሰጋው የስዊድን ባለስልጣናት አደገኛ የተባለው የኤምፖክስ ዝርያ ቫይረስ ያለበት ሰው ማግኘታቸውን ሐሙስ ዕለት ይፋ አድርገዋል። የጤና ድርጅቱ እንዳለው በዚህ ዓመት ብቻ በአፍሪካ ከ14,000 በላይ ዜጎች በበሽታው የተያዙ ሲሆን 524 ሰዎች ሕይወታቸውን አጥተዋል። ከባለፈው ዓመት ጋር ሲነጻጸር ቁጥሩ የጨመረ መሆኑንም አመልክቷል። እስካሁን ከተመዘገበው የሞት ቁጥር ከ96 በመቶ በላይ የሚሆነው የተመዘገበው በኮንጎ ውስጥ ቢሆንም ሳይንቲስቶች አዲሱ የቫይረሱ ዝርያ በቀላሉ በሰዎች መካከል ሊተላለፍ ይችላል በሚል ስጋት ገብቷቸዋል። በዓለም ጤና ድርጅት የአፍሪካ ቀጠና ቢሮ ተጠባባቂ ድንገተኛ ክስተቶች ስራ አስኪያጅ ሳምቦላንድ ከአሜሪካ ድምጽ ጋር ባደረጉት ቆይታ እንዳስረዱት በሽታው ከየት እንደመጣና የመጀመሪያው ታማሚ ማን እንደነበር በግልጽ አይታወቅም።
ኤምፖክስ እንደ ሌሎቹ ትኩረት የምናደርጋቸው ወረርሽኞች ምንጩን ልንለየው የምንችለው አይደለም። የዚህ ምክንያቱ ደግሞ በሽታው በተለይ በማዕከላዊና ምዕራብ አፍሪካ አካባቢ ለረጅም ጊዜ ቆየ በመሆኑ ነው። አንዳንድ ጊዜ ምናልባት በአንድ ወረርሽኝ ወቅት ከእንስሳት ማቆያ የተዛመተ ቫይረስ ሲኖር የመጀመሪያውን ታማሚ ልንለይ እንችላለን። ነገር ግን አሁን በዲሞክራቲክ ሪፐብሊክ በተከሰተው ወረርሽኝ ከሰው ወደ ሌላ ሰው እየተላለፈ ስላለው በሽታ ነው የምናወራው። ስለዚህ አሁን የሚያሳስበን በበሽታው ለተያዙ ሰዎች እንዴት ድጋፍ ማድረግ እንደምንችልና እንዴት እንደምንከላከለው ነው።
ለመሆኑ ቀደም ሲል መንኪፖክስ ወይም የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው ኤምፖክስ ምን አይነት በሽታ ነው? እንዴትስ በቁጥጥር ስር ማዋል ይቻላል የሚለውን ጥያቄ ለመመለስ አሶሺየትድ ፕሬስ ባወጣው ማብራሪያ በሽታው ለመጀመሪያ ጊዜ የታወቀው እንደ አውሮፓውያን አቆጣጠር በ1958 ሳይንቲስቶች በዝንጀሮች ሰውነት ላይ ጠባሳ የሚተው ወረርሽኝ ባስተዋሉ ጊዜ መሆኑን አመልክቷል። እስከ ቅርብ ጊዜ ድረስም በበሽታው የተያዙት በመካከለኛውና በምዕራብ አፍሪካ ውስጥ በበሽታው ከተያዙ እንስሳት ጋር ንክኪ የነበራቸው ሰዎች እንደነበሩም ገልጿል። እንደ አውሮፓውያን አቆጣጠር በ2022 ለመጀመሪያ ጊዜ ቫይረሱ በጾታዊ ግንኙነት እንደሚሰራጭ የተረጋገጠ ሲሆን ከዚህ በፊት የኤምፖክስ በሽታ መኖሩ ባልታወቀባቸው ከ70 በላይ ሀገሮች ውስጥ ወረርሽኙ መከሰቱን አሶሺየትድ ፕሬስ አመልክቷል። ኤምፖክስ እንደ ፈንጣጣ ከመሳሰሉ ቫይረሶች ቤተሰብ ውስጥ የሚመደብ ሲሆን ትኩሳት፣ ብርድ ብርድ ማለትና የሰውነት ህመም የመሳሰሉ ምልክቶችን ያሳያል። በሽታው የተባባሰባቸው ሰዎች ደግሞ ፊታቸው፣ እጆቻቸው፣ ደረታቸውና የመራቢያ አካላቸው ላይ ቁስለት ሊኖራቸው ይችላል። በአፍሪካ በበሽታው የተያዙ ሰዎች ቁጥር ድንገት በከፍተኛ ሁኔታ እየጨመረ መምጣቱ ከፍተኛ ስጋት ፈጥሯል። ባለፈው ሳምንት የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው ቢያንስ በ13 የአፍሪካ ሀገራት ውስጥ መገኘቱን አስታውቋል። ባለፈው ዓመት በተመሳሳይ ወቅት ከነበረው ሁኔታ ጋር ሲነጻጸርም በበሽታው የተያዙ ሰዎች ቁጥር በ160 ከመቶ፣ የሟቾች ቁጥር ደግሞ በ19 ከመቶ ጭማሪ አሳይቷል። የዓለም ጤና ድርጅት የማህበረሰብ ጤና ስጋት መፍጠሩን ይፋ ያደረገውም በዚህ ምክንያት ነው።
The declaration of a public health emergency of international concern that was made by Director General Tedros
ዋና ዳይሬክተር ቴድሮስ አድሃኖም በማህበረሰብ ጤና ላይ ስጋት የፈጠረ በሽታ መሆኑን ማስታወቃቸው ዓለም አቀፉ ማህበረሰብ እርምጃ እንዲወስድ ማንቂያ ጥሪ ሆኖ የሚያገለግል ነው።
አድማጮቻችን የምሽት ዝግጅቶቻችን እነዚህ ነበሩ። ያስተናግድኳችሁ አብራችሁ አመሸሁት አስማማየ ነው ነበርኩኝ። በስርጭቱን ከስቱዲዮ ማቀናበር ደግሞ ብራና ይሉ አብራን ነበረች። የፕሮግራሙ አዘጋጅ አውላ ከበደ ነበር። የቀደም ሲል የነበረውን ዝግጅት ጀምሮ ሌሎቻችን ዝግጅቶቻችንን በዌብሳይታችንና እንዲሁም በማህበረሰብ ስርጭቶቻችን ላይ ታገኙታላችሁ። ለዛሬ ምሽት አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።